ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
የሕክምናን ሳይንስ ከመሰረቱ ይለውጣል ተብሎለታል።
አረ ገና ድሮ መለወጥ ይዟል። ካሁን ቀደም ፈጽሞ የማይታሰቡ ነገሮችን እውን አድርጓል ይላሉ የመስኩ ጠበብት።
ገርበብ ያለውን በር ገፋና አድርግ። በታቀደው መሰረት ሐኪሞ መኖር አለመኖሩን ለማረጋገጥ የጠየቁት የበሽታ አይነት ምርመራው ተካሂዶ ውጤቱ ምንም ቢሆን
ራሱን የለወጠ ዘረመል መኖሩን ወይም ያለመኖሩን ማረጋገጥ የሚያስገኘው ጠቀሜታ የትየለሌ ነው።
የምርመራው ውጤት ነፃ መሆኑን ካረጋገጠ አሁን ከማያውቁት ፈተና እንደ መገላገል ያለ ፎይታ እንደሚያጎናጽፎት ሁሉ
በዘር ሐረግ የሚተላለፍ በሽታ መኖሩን ወይም ደግሞ ወደፊት የመኖር እድሉን በሚያረጋግጥበት ወቅት እንኳን
መልካም ካልሆነው ዜና ጋር ፈጥነው ሊወሰዱ የሚችሉ አማራጮችን ጨምሮ በማወቅ የሚደረሱና አሁንም ቁልፍ የሆኑ ውሳኔዎችን ለማድረግ ያግዛል።
ለመሆኑ የጄኔቲክስ ማለትም የዘረመል ምርመራ ምንድን ነው? እንዴት ይካሄዳል? የመስኩ ጥናት አዋቂ እንግዳሉን።
የዘረመል የሚባለው ሞለኪል ወይም ዲኤንኤ ባህሪ ገላጭ ነው ካልን ሁለት ነገሮችን ነው በመሰረቱ ሊገልጽ የሚችለው። አንደኛው ማንነት፣ ሁለተኛው ምንነት። ማንነትን ስንል አይደንቲቲ እንደማለት ነው። ምንነትን ስንል ደግሞ በውስጣችን የሚንጸባረቁትን ባህሪያት ማለት ጥሩ ነገር ሊሆን ይችላል ወይም ደግሞ መጥፎ ነገር ሊሆን ይችላል።
ዶክተር ዘውዱ ተረፈ ወርቅ በእንግሊዝኛው ምህጻረ ቃል MRCET የተባለ አዲስ አበባ ውስጥ የሚገኝ ከፍተኛ ላብራቶር መስራችና ዋና ስራ አስኪያጅ እንዲሁም የጥናትና ምርምር ባለሙያ ናቸው።
ዜናውን ተከትሎ በሚቀርበው ቀዳሚ ዝግጅት ሲመለሱ
አስደማሚው የዘረመል ምርምር ጂኖሚክ ሳይንስ በሕክምናው ሳይንስ ዓለም ላይ ያለውን ፋይዳ እንመለከታለን።
ኮቪድ-19 በቀጥታ አንጎልን ሲያጠቃ መሰንበቻውን ይፋ የተደረገ አዲስ ጥናት የሚፈትሽ ቅንብርም ይዘናል። ንጉሴ አክሊሉ ለምሽቱ በሕገ መንግሥት ታሪክ ዙሪያ ያተኮረ ቅንብር ነው በአዲስ አበባ መስኮቱ ይዞልን የሚቀርበው።
እሁድ ጥቅምት 21 2014 ዓ.ም ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች
ትዝታ በላቸውና
አሉላ ከበደ ነን። አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ።
አመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። በሱዳን የሚገኙት የተባበሩት መንግስታት ድርጅት ተወካይ ወልከት ፔትሬስ እቤታቸው ውስጥ በእስር ላይ የሚገኙትን የሱዳን ጠቅላይ ሚኒስትር አብደላ ሐምዶክን ማነጋገራቸውን ገለጹ። ጠቅላይ ሚኒስትሩ በቤታቸው ውስጥ በደህና ሁኔታ እንደሚገኙም የድርጅቱ ተወካይ በትዊተር ገጻቸው ላይ አስፍረዋል። በሌላ በኩል የሱዳንን መፈንቅለ መንግስትና ወታደራዊ አስተዳደሩን የሚቃወሙና የሲቪሉን መንግስት እንዲመለስ የሚጠይቁ የህዝባዊ እምቢተኝነት የአደባባይ ሰልፉ ዛሬ 7ኛ ቀኑን ይዟል። ትላንት ቅዳሜ በአስር ሺዎች የሚቆጠሩ ተቃዋሚዎች የሀገሪቱ ከፍተኛ ጄኔራል አብዱል ፈታህ አልቡርሃን ሲቪሉን መንግስት በመበተን የወሰዱትን እርምጃ በመቃወም አደባባይ ወጥተው ነበር። አልቡርሃን የአስቸኳይ ጊዜ አዋጅ አውጀው የሲቪሉን መንግስት አመራሮች ወደ እስር ቤት ከወሰዱ በኋላ ከዓለም መንግስታትም ተቃውሞ ገጥሟቸዋል። የሲቪሉን አመራርም በአስቸኳይ ወደ ስልጣን እንዲመልሱ ተጠይቀዋል። ይህንን የጄኔራል አልቡርሃንን እርምጃ በተቃወመው የትላንቱ ሰልፍ ላይ ቢያንስ 3 ሰዎች መገደላቸውና ከ100 ሰዎች በላይ መቁሰላቸውን የሕክምና ባለሙያዎች ገልጸዋል። ጥይቱ የሰዎችን ጭንቅላት፣ ደረትና ሆዳቸው አካባቢ እንደመታቸውም የሕክምና ባለሙያዎቹ ተናግረዋል። ተቃውሞ ከጀመረ ጀምሮ የሟቾቹ ቁጥር 11 ደርሷል። ፖሊስ ግድያውንም ሆነ ጥይቶቹ አነጣጥረውበታል የተባለውን ሁኔታ አስተባብሏል። የየመን ባለስልጣናት ደቡባዊ አደን ከተማን ባናወጠ የመኪና ላይ ቦምብ ጥቃት በትንሹ 8 ሰዎች መገደላቸውን አስታወቁ። ፍንዳታው የደረሰው ቅዳሜ ከሰዓት በኋላ ከአደን ዓለም አቀፍ አውሮፕላን ማረፊያ የፍተሻ ጣቢያዎች አቅራቢያ መሆኑን ባለስልጣናቱ ተናግረዋል። ሌሎች በጥቂቱ 11 ሰዎች መቁሰላቸውን ባለስልጣኑ ጨምሮ የገለጹ ሲሆን የሀገሪቱ ጠቅላይ ሚኒስትር ጥቃቱን የሽብርተኞች ጥቃት ሲሉ ጠርተውታል። ፍንዳታው በአቅራቢያው የነበሩ ህንጻዎችንና አንድ የኢንተርኔት ካፌን አውድሟል። የተሰራጩ ምስሎች ጩኸት እያሰሙ ወደ ስፍራው የሚከንፉ አምቡላንሶችን አሳይተዋል። ለጥቃቱ እስካሁን ኃላፊነት የወሰደ አካል የለም። የመን የሁቲ አማጽያን መዲናዋን ሰንዓን ከተቆጣጠሩበት ከአውሮፓውያኑ የቀን አቆጣጠር 2014 ጀምሮ በእርስ በእርስ ግጭት የተናጠች ሲሆን ዓለም አቀፍ ውቅና የተሰጠው የሀገሪቱ መንግስት ወደ ደቡባዊ የሀገሪቱ ክፍል በመሸሽ የአደን ከተማን መናገሻው ማድረጉ ይታወሳል። ዘገባው የአሶሺየትድ ፕሬስ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ነው። በጣሊያን ሮም ስብሰባ ያካሄዱት የቡድን 20 ሀገራት መሪዎች በክፍለ ዘመኑ አጋማሽ ወደ ከባቢ አየር የሚለቀቀውን ካርበን ያህል መልሶ ማስወገድ የሚያስችለውን የካርበን ምጥጥን እቅድን በተመለከተ ተባብረው ለመስራት ተስማሙ። በዚህ ዓመት ከግዛቶች ውጪ ላሉ የድንጋይ ከሰል ጣቢያዎች ይሰጥ የነበረውን የገንዘብ ድጋፍ ለማቆምም ተስማምተዋል። የመጨረሻ ስምምነታቸው ሰነድ ለሁለት ቀናት በተደረገው ጉባኤ ማብቂያ በግላስኮ ስኮትላንድ ሊደረግ ቀነ ቀጠሮ በተያዘለት ሰፋ ያለው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ዋዜማ በዛሬው ዕለት ይፋ ተደርጓል። በሮም መሪዎች የዓለም የሙቀት መጠን ከ1.5 ዲግሪ ሴልሺየስ ከፍ እንደማይል በሚረዱ እርምጃዎች ዙሪያም ተወያይተዋል። እነዚህ እርምጃዎች እንደ አውሮፓውያን አቆጣጠር በ2015 ዓ.ም ከተደረሰው የዓለምን ሙቀት ከቅድመ ኢንዱስትሪው ዘመን ሙቀት ጠለል ከ2 ዲግሪ ሴልሺየስ በላይ እንዳያልፍ ከተቻለም ከ1.5 ሴልሺየስ እንዳይሻገር ለማድረግ ካለመው የፓሪስ የአየር ንብረት ድንጋጌ ግዴታዎች ጋር ተስማምተው የሚተገበሩ ናቸው። በሮም ከተካሄደው የቡድን 20 ሀገራት ጉባኤ ጎን ለጎን የተገናኙት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና የቱርኩ ፕሬዝዳንት ጣይብ ኤርዶጋን በእጅጉ ገንቢ ንግግር ማድረጋቸውን ዋይት ሀውስ አስታወቀ። ዛሬ ሁለቱ መሪዎች ለንግግር የተቀመጡት በዋሽንግተን ዲሲ እና አንካራ መካከል ውጥረትና ስትራቴጂካዊ አለመግባባቱ ባየለበት ወቅት ነው። ፕሬዝዳንቱ ከቱርክ ጋር ገንቢ ግንኙነት እንዲኖር አለመግባባቶችን ለመፍታት የሚያስችል ውጤታማ መንገድ ለማግኘት ያላቸውን ግልጽ ፍላጎት አሳይተዋል ሲሉ አንድ የባይደን አስተዳደር ከፍተኛ ባለስልጣን ለዘጋቢዎች ተናግረዋል። አድማጮች፣ ለዜናው የተመደበው ሰዓት ተጠናቀቀ። ቀሪው ሰዓታችሁን ከምሽቱ የራዲዮ መጽሔት ዝግጅት ጋር አብራችሁ እንድታሳልፉ ልተዋችሁ።
እንደምናመሻችሁ ክብራትና ክብራን አድማጮቻችን፣
እሁድ ጥቅምት 1 2014 ዓ.ም የራዲዮ መጽሔት ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደንን ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብረናችሁ እናመሻለን።
ኮቪድ-19 በቀጥታ አንጎልን ሲያጠቃ መሰንበቻውን ይፋ የተደረገ አዲስ ጥናት የሚፈትሽ ቅንብርም ይዘናል።
የግለሰቡ ሁለንተና ሁኔታ ወሳኝ፣ ይሄ በአንድ አቅጣጫ ቫይረሱ ብቻውን ሳይሆን የግለሰቡም ሰውነቱ ውስጥ ያለው የመከላከያ ሁኔታ፣ የግለሰቡ ስነ ልቦናዊ ሁኔታ፣ መንፈሳዊ ሁኔታ፣ ይሄ ሁሉ ተደማምሮ ስለዚህ ገና ብዙ ይቀራል ብዬ ነው ገምተው። ገና መጀመሩ ነው።
ባንጎልና በነርቭ ላይ በሚደርስ ጉዳት በሰው ልጅ ጠባይ የማስታወስ አቅምና እንዲሁም በማገናዘብ ችሎታ ላይ በሚያሳድራቸው ተጽዕኖች ላይ ትኩረት የሚያደርገው የሕክምና ዘርፍ ቢሄቪየራል ኒውሮሎጂ ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው። ቆየት ብሎ ይቀርባል።
ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም። ይገባሻልና ለፈተልሽው ኩታ ለቋጨሽው ጥለት ላበጀሽው ጥርጊያ የውበት መቀነት ለንጹሃንችነትሽ ለእምነት ለማተብሽ የጠራ ማስተዋል ልቦና ለሰጠሽ ለቅን ቀለም ፍቅርሽ ለንጹህ መንፈስሽ የምኖርለትን የሕይወቴን ቀንዲል ላስታወሰኝ ፍቅርሽ ከሰማያት ውስጤ መውደድ ይዝነብልሽ። ይገባሻልና ደማቅ ውብ ጨረቃ ባለም ውበት ደምቃ ትውርድ ከመስኮትሽ ከዋክብት ይረጩ ከመኝታ ቤትሽ ያለኝ ዓለም ሁሉ የኔነቴ ውሉ ማሰሪያ ገመዱ አንድ ነው መንገዱ ይድረስ ስጦታዬ አለኝታ ዋልታዬ ይገባሻል እኔ ውሰጂው ያንቺ ነው ያንቺ ነው ውሰጂው እንዳሻሽ አድርጊው ይገባሻልና በዝናሙ ርሰን እንባ በጉንጫችን ፍስስ ኩልል ብሎ ከሰማይ ውሃ ወርዶ ተቀላቅሎ የሚወድሽ ገላ ላንቺ የሚኖረው ባንቺ የሚኖረው ይገባሻል እኔ ውሰጂው ያንቺ ነው። ይገባሻልና ሲሉ የቋጠሯትን ስንኝ ያደረሱን መውደድ የተባሉ አድማጮችን ናቸው። ገጣሚ መውደድን ለተሳትፏቸው እናመሰግናለን።
አድማጮች፣ አሁን ደግሞ የምሽቷን ቀዳሚ ስልት እናስከትል።
የሚጋርደው የባቲን ባሻገረም ይሉታላን ባሰል የባቲን ባሻገረም ይሉታላን ባሰል እህል የበሎ ሰውዶ መሰልሰል ደብር ላይ ሲደርሱ ይታያል ዝማ ደብር ላይ ሲደርሱ ይታያል ዝማ ከንፈርም ስንቅ ነው ላወቀበትማ ያን ባስልት ማጋቺ አውቅሚ ጓኝ ያን ባስልት ማጋቺ አውቅሚ ጓኝ በበሽታዬ ላይ አንቺንታ ደብኝ
አንድ የበሽታ አይነት መኖሪያ ለመኖሩን ማረጋገጥ ብቻ ሳይሆን ከአመታት በኋላ ሊመጡ የሚችሉ በዘር የሚወረሱ የበሽታ አይነቶችንም ከወዲሁ ለማወቅ ጭምር የሚያስችል ነው።
አሁን በመግቢያችን ያስተዋወቅነው ቅንብር ነው ቀዳሚው። በተፈጥሮ በዘረመል መዛባት የሚመጡ በሽታዎች መኖር አለመኖርና የወደፊት ሁኔታ የሚረጋገጥበት የላብራቶር ምርመራ ነው።
የምርመራውን አይነት ምንነት ጨምረው እንዲያስረዱን የጋበዝናቸው የዘረመል ጥናት አዋቂው እንግዳችን ዶክተር ዘውዱ ተረፈወርቅ ይባላሉ።
በእንግሊዘኛው በአጭሩ ሲጠራ MRCET ይባላል ድርጅታቸው። ወደ ቃለ ምልልሳችን የመጀመሪያው ክፍል እንለፍ።
ዶክተር ዘውዱ ተረፈወርቅ በቅድሚያ ለጊዜው አመሰግናለሁ።
እሺ እኔም አመሰግናለሁ አሉና።
የተለያዩ ዘርፎች ውስጥ የሰራቸውን ስራዎች የሚገልጽ ግለ ታሪኮን የሚያሳየው ጽሑፍ መጥቼ ያለው የዘረመል ጥናት ሳይንስን ለሕክምና ሳይንስ የሰጠውን ፋይዳና ላብራቶራችሁ በአሁኑ ወቅት እየሰራ ያለውን እንግዲህ በየተራ እንመለከታለን። እስኪ ግን በቅድሚያ ሳይንሱን እንመልከት። እንደ አውሮፓውያን ዘመን አቆጣጠር በ2003 ዓ.ም
የሰው ልጅ
ዲኤንኤ የፕሮቲን ሞለኪውሎች አጠናቆ ለማጥናት ከተቻለበት ጊዜ ጀምሮ በጣም ፈጣን የሆነ ለውጥ ውስጥ ያለ የሳይንስ ዘርፍ ይመስላል። ብዙ ጥናቶች ተደርገዋል፣ ብዙ ምርታም ተገኝቷል። በሕክምናውም ሳይንስ ዘርፍ ለብዙ ጥቅሞች ይውላል። እስኪ ወደ ኋላ ይወሰዱንና በአብዛኛው የቴክኒክ ቃላት ናቸው አማርኛ ተዛማጅነታቸውን ለማምጣት እንሞክራለን። ያን ሰው ልጅ 300 ቢሊዮን ቁጥር ያላቸውን እነኚህን ኒክሎታይድስ የሚባሉትን የፕሮቲን ሞለኪውሎች ለማጥናት እና ለማጠናቀቅ የተወሰደው ሁኔታ ለምንስ ጥቅም ይውላል? ያ ማጥናቱ ምን ፋይዳ አለው የሚለው ግን እንደረገ።
እሺ፣ ባህሪ እንዴት ይወረሳል? ባህሪ ከአንድ ልድ ሌላ ትውልድ እንዴት የሚወረሰው ከሚለው ነገር መጀመር ይቻላል። ምክንያቱም በጤና ላይ የሚመጡ ነገሮች ጠቅላላ ያው የባህሪ መገለጫዎች ናቸው። ጤንነት ባህሪ ነው፣ ጤናማ ለመሆንም የተወሰነ ባህሪ ነው። እና እነዛ እንዴት መጡ የሚለውን ለማየት ስንሞክር መጀመሪያ የተዋቀር ነው ከምን ነው ብለን ነበር። የተዋቀር ነው ህዋስ ከሚባል ነገር ወይም ሴል ይባላል። እነዚህ ህዋሳት ውስጣቸው ስራቸውን የሚቆጣጠር አንድ አካል አላቸው። ይሄ አካል ዘረመል ይባላል። ይሄ ዘረመል ከቤተሰብ ወደ ቤተሰብ ከፍጡር ወደ ፍጡር እየተላለፈ የሚሄድ ነው። አሁን በዓለማችን ላይ በዚች ፕላኔታችን ላይ ያሉ ፍጡሮች ጠቅላላ በሙሉ ከተወሰኑ ቫይረሶች በስተቀር በአንድ የተወሰነ ሞለኪውል ወይም ንጥረ ነገር የተዋቀሩ ናቸው። ማለት ውስጣቸው አንድ ሞለኪውል ይዘዋል። ያ ሞለኪውል ዘረመል ወይም ዲኤንኤ ይባላል። እና ይሄ እንግዲህ ይሄኛው ሴንቸሪ ከመጀመሩ በፊት ሕክምና ላይ የሚሰሩ የነበሩ ሰዎች በሚመለከቱበት ሰዓት ላይ አንዳንድ እክሎች ትውልድ እየተሻገሩ ይታያል። እና እነዚህ እክሎች ትውልድ እየተሻገሩ የሚታዩት ነገሮች ምናልባት ከቤተሰብ ወደ ቤተሰብ በሚወረሱ የባህሪ ገላጭ አካሎች ምክንያት ሊሆን ይችላል ብለው ነበር የሚያስቡት የነበረው። እውነትም እንዳያሰቡት ይሄ የባህሪ ገላጭ አካል ምንድን ነው የሚለውን ነገር ምርምር ወሰዱ። ህዋስ ውስጥ ያሉትን የተለያዩ ንጥረ ነገሮች ፕሮቲን ሞለኪል አለ፣ ዲኤንኤ አለ፣ ካርቦሃይድሬቶች አሉ፣ የተለያየ ሞለኪሎች አሉ። የትኛው ሞከር በዛ ምርመራ ዲኤንኤ የሚባለው ነገር እንደሆነ አረጋገጡ። የሳይንቲፊክ ምርምራቸው ያንን ያረጋገጠላቸው። ከዛ በኋላ ይሄ ዲኤንኤ የሚባለው ደግሞ ከምንድን ነው የተዋቀረው ብለው የዲኤንኤውን ውቅር ማረጋገጥ ሞከሩ። የዲኤንኤው ውቅር ኒውክሎታይድ ከሚባሉ በጣም ቅንጣት ነገሮች ተሰባስቦ የሚሆን አይነት እንደሆነ ያየ። ብዙ ሞለኪሎች ሰውነታችን ያሉ ሞለኪሎች ከተለያዩ ጥቃቅን ሞለኪሎች ተቀናብሮ የተሰሩ ናቸው። ኦልሞስት 100 ዓመት ፈጅቷል በባህሪ መወራረስ የሚለውን ነገር ገላጩ ግሪጎር መንድል የሚባል አንድ የኦስትሪያን ኬስ ነው የመጀመሪያውን ሙከራዎች አድርጎ ያንን ነገር ያረጋገጠው። ከዛ በኋላ ይሄ ዲኤንኤ የሚባለው ነገር ወይም ደግሞ ዘረመል የሚባለው ነገር በሞለኪውል ደረጃ ታውቆ ያ ሞለኪውል ደግሞ ምን እንደሚመስል ለማወቅ ኦልሞስት ወደ 100 ዓመት ያህል ከዛ በኋላ ደግሞ ይሄ ዘረመል የሚባለው ዲኤንኤ የሚባለው ነገር ከታወቀ በኋላ የሰው ልጅ ዲኤንኤ ወይም ዘረመል ከዳር እስከ ዳር ምን ይመስላል የሚለውን ነገር ለማወቅ በሲኩዌንሲንግ ሌላ 50 ዓመት ፈጅቷል ማለት ይቻላል። በ2003 ነው ይሄ ሂዩማን ጂኖም ፕሮጀክት የሚባለው ወይም ደግሞ የሰውን ልጅ ዘረመል ሙሉ ሲኩዌንሱን ለማወቅ የተደረገው ሙከራ ተሳካ ተብሎ በግልጽ የታወጀው ማለት ነው። አሁን እዛ ደረጃ ላይ ደርሰናል። እንደውም በዚህ ዓመት ከ2 ወር ከ3 ወር በፊት በታተመ አንድ የምርምር ውጤት ነው እስከዛሬ ድረስ አይታውት ወይም ደግሞ ምን እንደሆነ ሲኩዌንሱን መዝግቦት የማያውቁትን ፓርት ሁሉ መታወቅ የተቻለ እና ምርምሩ ይቀጥላል። ገና ብዙ ማናውቀው ገና ብዙ የሚያውቁ ነገር አለ እዚህ ዘርዘር።
መልካም መሰረቱን አስይዘውናል ዶክተር ዘውዱ። አጀማመሩንም ወደ ኋላ ተመልሰው የጥናትና የምርምር ስራዎች የተካሄዱባቸውን መንገዶች አሳይተውናል። እስኪ በቀጥታ ወደ ፋይዳዎቹ እንሂድ። በብዙ የሳይንስ ዘርፎች ጠቀሜታ እንዳለ ይታመናል። ይልቁንም ደግሞ ቀደም ብለን እንደጠቀስነው በሕክምናው ሳይንስ ዘርፍ እስከዛሬ ሕክምና ወይም ፈውስ ያልተገኘላቸው የህመም አይነቶች ሁሉ ተስፋ ተደርጎ ይታሰባል። ለአንዳንዶቹም መላ እያመላከተ ነው። በምርመራው ረገድም ያንድን ህመምነት ለማወቅ በሚያስችሉ ሂደቶች ውስጥም አይነተኛ ለውጥ እያመጣ ነው ወይም እያስገኘ ነው እና በሕክምናው ሳይንስ ዘርፍ ያለውን ጠቀሜታ እስኪ ደግሞ ያብራሩልን።
እሺ፣ እንግዲህ አሁን ይሄ ዘረመል የሚባለው ሞለኪውል ወይም ዲኤንኤ ባህሪ ገላጭ ነው ካልን ሁለት ነገሮችን ነው በመሰረቱ ሊገልጽ የሚችለው። አንደኛው ማንነትን፣ ሁለተኛው ምንነትን። ማንነትን ስንል አይደንቲቲ እንደማለት ነው። ምንነትን ስንል ደግሞ በውስጣችን የሚንጸባረቁትን ባህሪያት ማለት ነው። በውስጥ የሚንጸባረቁ ባህሪያት በተለያየ ምክንያት አወጣጣቸው የተለየ ሊሆን ይችላል። ያ የተለየ አወጣጥ ምናልባትም ጥሩ ነገር ሊሆን ይችላል ወይም ደግሞ መጥፎ ነገር ሊሆን ይችላል። ጥሩ ነገር ስንል የተለየ ስነ ህይወታዊ አድቫንቴጅ ሊሰጥ የሚችል ለምሳሌ በጣም ጎበዝ ሯጭ ሊያደርገን ይችል ይሆናል። ብርድ መቋቋም እንድንችል ሊያደርገን ይችል ይሆናል። የተለያዩ በሽታዎችን መቋቋም እንድንችል ሊያደርገን ይችል ይሆናል። እነዚህ ጥሩ ጥሩዎቹ ነገሮች ናቸው። ሌሎችም ብዙ ባህሪያት አሉ ጥሩ ነው ብለን እንገምታቸው። ሌላ ደግሞ የዛ መዛባት ወይም በዛ ላይ ያለው ውቅር ማለት ለተለያዩ የጤና እክሎች ሊያዘጋጀን ወይም ደግሞ ለተለያዩ የጤና እክሎች ሊያበቃ ይችላል። ሊያዘጋጀን ይችላል፣ ሊያበቃ እና ይሄ እነዚህን የጤና እክሎች የሚያዘጋጀንን ወይም ደግሞ የሚያበቃንን የጤና እክሎች ከባህሪ ገላጭ ቅንጣቱ ወይም ደግሞ ከዘረመሉ መለወጥ ጋራ ልናገናኘው እንችላለን ማለት ነው። ስለዚህ የዲኤንኤ ወይም ደግሞ የዘረመልን አወቃቀር፣ አቀማመጥ፣ ይዘት ስንል የሲኩዌንሱ 1, 2, 3, 4 ብለን 3 ቢሊዮን በምንቆጥርበት ሰዓት ላይ በነዛ መሀል ሊኖር የሚችሉትን ልዩነቶች የምናይበት ማለት ነው። እና ያንን በማየት የአንድን ሰው የአሁን የጤንነት ገጽታውን ማየት እንችላለን። የወደፊት የጤንነት ገጽታውን ማየት እንችላለን። መተንበይም የሚቻልበት ሁኔታ አለ። እንደገና ደግሞ ከብዙ ትውልድ በፊት ሲወርድ ሲዋረድ የመጣ ነገር ምን እንደሆነ ማየት እንችላለን ማለት ነው። ስለዚህ ይሄ ከጤናው ጋራ በተያያዘ ነው። የዘረመል ምርምርን በማድረግ የአንድን ሰው ማንነት ማወቅ ስለሚቻል በዛ የተነሳ ለምሳሌ በአሁኑ ሰዓት ላይ ይሄ በፎረንሲክ ሳይንስ እንጠቀምበታለን። ፎረንሲክ ሳይንስ ስንል የተለያዩ የወንጀል ምርመራዎችን ማመላከት ሊሆን ይችላል። የወንጀል ምርመራዎች ላይ ያንን ወንጀል የፈጸመው ማን ነው ወይም እዛ ወንጀል የፈጸመበት ቦታ ላይ ማን ነበረ፣ በምን ሁኔታ ነበር የነበረው፣ እነዚህ ነገሮች ሁሉ ማየት እንችላለን ማለት ነው። ዘረመል ከምንም ነገር ነው ልናገኝ የምንችለው። ማንኛውም ህዋስ ያለበት አካባቢ ጋር ዘረመል አለ። ስለዚህ የህዋስ ናሙና ልናገኝ የምንችልበት ቦታ ሁሉ ዘረመል ልናገኝ እንችላለን። ወይም ደግሞ የህዋስ ቅሪትም ያለበት ቦታ ቢሆን ዘረመል ልናገኝ እንችላለን። ቅሪት ያልኩት ለምሳሌ ዘረመል ለሰው ልጆች የቅሪት ጥናት ትልቁን አስተዋጽኦ አድርጓል። አሁን ለምሳሌ እኛን አገር ራሱ የሰው ልጆች መነሻ የሚለውን ነገር ለማምጣት አንደኛው ትልቁ መረጃ የተገኘው ከዘረመል ምርምር ውጤቶች ነው። ስለዚህ ዘረመል ምንነትን ማንነትን እስከገለጸ ድረስ ለህክምና ማንነትን ለማወቅ በhuman migration ላይ ራሱ ሰዎች ከአንድ ቦታ ወደ ሌላ ቦታ እንዴት ሄዱ የሚለውን ነገር ሁሉ ለማየት ተሞክሮበታል። የሰው ልጆች የቋንቋ እድገት የቋንቋ ልዩነት ከየት ወደ የት መጣ የሚለውን ነገር ሁሉ ለማየት ተጠቅሞበታል። ስለዚህ ዘርፈ ብዙ የሆነ ምርመራ በማድረግ የተለያዩ ነገሮችን ህይወታችን ላይ ማወቅ ይችላል።
እንዲህ ከፍተኛ ተስፋ የተጣለበት በዓለም አቀፍ ደረጃ የሰለጠነ የህክምና አቅርቦት እንደልብ ባለበት ጭምር ከዚህ ቀደም ከነበሩ መላል አልተገኘላቸው አንዳንዶቹን ቀደም ብለው ተቃቅሰዋቸዋል እንደ ካንሰር የመሳሰሉ በሽታዎች ሳይቀሩ ቢያንስ ቀድሞ በማወቅ ሊደረግ የሚችለውን እድል መስጠት ነው። ህፃን ከመወለዱ በፊት ገና በማህፀን ውስጥ ያለውን ሁኔታ ማወቅ መቻሉ ኮዲሁ ብዙ ነገሮችን ለማወቅ የሚያስችል እድል የመክፈቱን ያህል ወደፊት ሊመጣ የሚችል የበሽታ አይነትን ከርቁ መተንበይ መቻሉ እነኚህ ሁሉ እድሎች የሰጠውን ያህል የተሰጠው ትኩረት አናሳነት በምክንያትም ጭምር ያሉትን ማየት ይቻላል። ኢትዮጵያ ውስጥ ያን ሐላል ማደጉ ከፈተናዎቻችሁ እንዳንዱ የዘርዘሯቸውን የመመልከት እድል አግኝቻለሁ። እንዲያውም ቅድም የተከሰቱን አንዳንዶቹ ህመሞች ወዲያውኑ መፍትሄ ላይኖራቸው ይችላል። በሽታውን ማወቁ ግማሽ መንገድ ህክምና ተደርጎ ካልተወሰደ በቀርና የሙያ አጋሮችን ጨምሮ የህክምና ባለሙያዎችን ማለቴ ነው ታክሞ ካልዳነ ምን ጥቅም አለው የሚል በዘር የሚወረሱ በሽታዎችን አስመልክቶ ያለ ከባድ ጉዳት የሚያደርስ አስተሳሰብ ይታለ ሰው ቀደም ባለው ጉባኤ ላይ ያነሱት ነጥብ ከተመለከቱት አንዱ ነው። እስኪ ሰፋ አድርገን እንነጋገርበት። አንድም ታውንም እንዴትስ ሊታይ ይገባ ነበር ይላል?
አዎ እንግዲህ ያው ዘረመልና ህመም የሚያገናኘው ሁኔታን ምርምር በጣም በከፍተኛ ደረጃ ሲደረግ አልቆየም። በእርግጠኝነት መናገር የሚችለው እንዲያውም በዚህ ምርምር ላይ ስፔሻሊስት ወይም ሰብ ስፔሻሊስት የሆነ ጄኔቲሲስት ይባላል። በዛ አይነት ጄኔቲሲስት ኢትዮጵያ ውስጥ አንድም የለም። አንደኛ መጀመሪያ ላይ ይሄንን ምርምር ልክ እንደ ፋንሲ እንደ ትልቅ ሀብታሞች ብቻ ሊያደርጉት የሚችሉት ወይም ሀብታም ሀገሮች ሊያደርጉት የሚችሉት ተደርጎ ነበር የሚታሰብ የነበረው። በእርግጥም ለሀብታም ሀገሮችም በመጀመሪያ ላይ ትልቁ ፈተና የነበረ ያሉ ምክንያቱም የመጀመሪያውን የሂውማን ጂኖም ሙሉን ማረጋገጫ ምርምር ተደርጎ ሲያበቃ የወጪው ስሌት 3 ቢሊዮን ፊደላት የያዘውን ያንን ነገር ለማወቅ $3 ቢሊዮን ነበር የፈጀው። ማለት እያንዳንዷን ፊደል ለማወቅ $1 ፈጅቷል ማለት ነው። ግን ቴክኖሎጂ በጣም ነው ያደገው። ይሄ የሆነው 2001 ዓመተ ምህረት ነው። አሁን 2014 ላይ ያንን 3 ቢሊዮን ፊደሎች የያዘ ኢንፎርሜሽን $1,000 ማግኘት ተችሏል። ስለዚህ ከቴክኖሎጂ ጋር አብሮ አለመገስገስ ቴክኖሎጂውን አለመመልከትም ምክንያት ሊሆን ይችላል። በዛ ላይ ደግሞ ቅድም እንደተናገርኩት አብዛኛው የሞት ምክንያት ተብሎ የሚቆጠሩት የተላላፊ በሽታዎች ስለሆኑ እነሱ ላይ ትኩረት መስጠት፣ ሌላ ተጓዳኝ የሆኑ በሽታዎች ላይ ትኩረት መስጠት እንጂ እዚህኛው ላይ ትኩረት ለመስጠት አለመሞከሩ ነው። ግን አሁን ባር በሽታ አሁን የደም ግፊት እና ሌሎችም ካንሰር ተጓዳ እና እነዚህ ደግሞ ከትውልድ በፊት የሚፈጠሩ አደጋዎች፣ ጽንስ ላይ የሚደርሱ አደጋዎች፣ እነዚህ ብዛታቸው እየጨመረ መጥቷል። ስለዚህ እነዚያን ማየቱ የግድ ያስፈልጋል እና በዛ ላይ ጥልቅ ምርምር አለማድረግ በተደረገው ምርምር ላይ ከፍተኛ ትኩረት አለመስጠትም ጭምር ነው ይህንን አስተሳሰብ ያመጣው። ከዛም ውጪ ደግሞ አንዳንድ ጊዜ በዘረመል ምርመራ ውጤት የሚገኘው የመጨረሻው ውሳኔ በቃ ምንም አይ ለዚህ ሰው ለዚህ ታካሚ ምንም እናደርግለት አንችልም የሚል ነገር እስከሆነ ድረስ ይህንን ነገር ለዛ ታካሚ መንገሩ ስነልቦናውን መንካት ሊሆን ይችላል። የቤተሰቡን ስነልቦና ሊነካ ይችላል። ምክንያቱም የዘረመል ምርምር የታካሚ ብቻ አይደለም፣ የህብረተሰቡም ጭምር ነው። እንደገና ደግሞ የቤተሰብም ጭምር ነው። ከቤተሰብ ጋር በጣም ይያያዝ። ስለዚህ ቤተሰብም ጭምር ነው እዛ ትልቅ የሆነ የስነ ልቦና ችግር ውስጥ ሊወድቅ የሚችለው። ስለዚህ ለምን ተብሎ ይታሰብ ነበር፣ ግን ከዛ በላይ ነበር ማሰብ የነበረበት። ምክንያቱም መፍትሄውን አሁን ማግኘት ባንችል ነገ ልናገኝ እንችላለን። ከአምስት ዓመት በኋላ፣ ከአስር ዓመት በኋላ፣ ከሀያ ዓመት በኋላ ልናገኝ እንችላለን። ከአምስት ከአስር ከሀያ ዓመት በኋላ ከዛ ቤተሰብ ሊፈጠሩ የሚችሉ ተከታይ ትውልዶች አሉ። ለነዛ ተከታይ ትውልዶች መታደግ መቻል አለብን። ምክንያቱም ያን ኢንፎርሜሽን ልንጠቀምበት ይገባል። እንደገና ደግሞ አሁን ያሉትም ሰዎች ቢሆኑ የስነ ልቦናቸውን ከመስተካከል ማረጋጋት የሚቻለው ሁኔታውን መቀበል እንዲችሉ ማድረግ በሚቻልበት ጊዜ ነው። አንዳንዴ ለምሳሌ ለመስጠት ያህል የአእምሮ እድገት ውስንነት፣ የሰውነት እድገት ውስንነትን የሚያመጡ በዴኒ ወይም ደግሞ በዘረመል ብልሽት ምክንያት የሚመጡ ችግሮች አሉ። እነዛ ችግሮች ያሏቸው ልጆች በሚወለዱበት ሰዓት ላይ ለልጆቹ የልጆቹን የህይወት ጥራት ማስተካከል የሚቻለው ይህንን ነገር ካወቅን ብቻ፣ ካሳናውቅ ምንም ማድረግ አንችልም። በአካል እድገት ውስንነት የተነሳ በጡንቻ መሳሳብ አለመቻል የተነሳ ሊመጡ የሚችሉ ህብረተሰባዊ ችግሮችንም በዛው መቅረፍ ይቻላል። የተለያዩ ማህበራትን በማቋቋም ለነዚህ ልጆች ወይም ደግሞ ለነዚህ ቤተሰቦች መታደግ ሊቻል የሚችልበትን የህክምናም ሆነ የስነ ልቦና ህክምና ማድረግ የምንችልበትን አቅም ማሳጣት ነው። ምን ማድረግ ይቻላል ብሎ ማቆም። ለዛ ነው ይሄ አስተሳሰብ ልክ አይደለም ብዬ ስማገት ነበር።
በጣም የሚያነጋግሩ የሚያወያዩ፣ ምናልባትም ለአድማጭ ተመልካቾቻችን በተለየ ስሜት ሊያዩቸው የሚችሉ ማንነትን የሚመለከት የጠቀሱ ካለ የሰው ግን ከቦታ ወደ ቦታ የፈለሰበትን የቅሪተ አካል ጥናት ላይ የነበረውን አንድምታ ጠቃቅሰዋል። ወደኋላ ላይ እያነሷቸውን ጭብጦች ምናልባት የሌላ ሙያ ዘርፍ ጥናት ባለሙያዎችን ጭብጠን በሌላ ፕሮግራም እንመለከታለን።
የዘር ሐረግን ተከትሎ የሚወረሱ በሽታዎች በምርመራ የሚታወቁበትን የዘረመል ጥናት ምንነትና በሳይንሱ ተስፋዎች ዙሪያ ከዶክተር ዘውዱ ተረፈወርቅ ጋር የጀመርነውን ቃለ ምልልስ ነበር የተከታተላችሁት።
አድማጮች፣ በኢትዮጵያ ያቋቋሙትን ላብራቶሪ አገልግሎት እስካሁን የኢትዮጵያ ልምዳቸውን እና ያገኟቸውን ውጤቶች ጨምሮ በነገው ምሽት ሐኪሞን ይጠይቁና የጤና ፕሮግራማችን ላይ ይቀርባሉ።
ለአሁኑ ዶክተር ዘውዱን እናመሰግናለን።
አድማጮች፣ አሁን ደግሞ ኮቪድ-19 በአንጎል እና ህብረ ሰረሰር ላይ የሚያስከትለውን ጉዳት አስመልክቶ በቅርቡ ታትሞ የወጣው የምርምር ሪፖርት ዙሪያ ወደ ተሰናዳው ቅንብር እንለፍ።
የትንታኔ ማብራሪያውን የሚሰጡን ፕሮፌሰር ዮናስ እንዳለገዳ ናቸው።
ከአንጎል ሐኪምነታቸው በተጨማሪ በነርቭ ላይ የሚደርስ ጉዳት በሰው ልጅ ጠባይ የማስታወስ አቅምና እንዲሁም በማገናዘብ ችሎታ ላይ በሚያሳድራቸው ተጽዕኖዎች ላይ ትኩረት የሚያደርገው የቢሄቪየራል ኒውሮሎጂ ሐኪምም ናቸው።
ወደ ዝግጅቱ እንሻገር። ፕሮፌሰር ዮናስ እንዳለገዳ ለጊዜው አመሰግናለሁ።
አመሰግናለሁ እኔም አሉላ።
ኮቪድ በቀጥታ አንጎል ላይና የነርቭ ስርዓት ላይ የሚያሳድራቸው ተጽዕኖዎች አስመልክቶ ለንባብ የበቁት የቅርብ ጊዜ ጥናቶች ናቸው መነሻችን። የኮሮና ቫይረስ በደም አማካኝነት በሰውነት ውስጥ የሚሰራጩ መርዛማ ነገሮችና በሽታ አምጪ ተዋሲያንን ወደ አንጎል ወይም ወደ ማዕከላዊ የነርቭ ስርዓት እንዳይገቡ አጣርቶ የሚያስቀረውን ለአንጎል የሚያስፈልጉ ንጥረ ነገሮች ብቻ የሚያሳልፈውን የመከላከያ ስርዓት አልፎ ወደ አንጎል በመግባት የአንጎልን ሴሎች በቀጥታ በማጥቃት ጉዳት ያደርሳል የሚል የጥናት ውጤት ታዋቂዎቹን ኔቸር ሜዲሲን እንዲሁም ኔቸር ኒውሮሳይንስ የተባሉ የጥናት ጽሁፎች የሚታተሙባቸው መጽሔቶች ጨምሮ በተለያዩ የጥናት መጽሔቶች ለንባብ በቅተዋል። ቀደም ሲል የካሊፎርኒያ ዩኒቨርሲቲ፣ ሳንዲያጎ፣ የኮሎምቢያ እና እንዲሁም የየል ዩኒቨርሲቲ ተመራማሪዎች ነበሩ። ዛሬ ደግሞ ዓለም አቀፍ ተመራማሪዎች ናቸው የደረሱበትን ውጤት ይፋ ያደረጉት። እንደው ባጭሩ የዚህ ምርምር ግኝት ምን አንድምታ ይኖረው ይሆን? በተለይ አንጎልን በሚመለከት ስለ ኮቪድ እስከዛሬ በሚናውቀው።
አመሰግናለሁ አሉላ። ይህንን ለመመለስ አንጎል እንዴት ነው የሚሰራው የሚለውን ሁሌ ማሰብ ነገሩን ቀለል አድርገን እንድናየው ያደርጋል፣ በደንብ እንዲገባን ያደርጋል። አንጎል የራሱ እንደ ወንፊት አለው። እያጣራ የሚጠቅመውን ነገር መርጦ ያስገባል፣ ማስፈልገውን ነገር አትገባም ብሎ እዛው በር ላይ ያስቀራል። እና እንደ መንግስት ሰማያት እንደ መግባት ነው፣ ጴጥሮስ በር ላይ ይከለክላል ማለት ነው። እና ይሄ የአንጎል ክፉን ከደጉ የሚለየው ወንፊት በአንዳንድ በሽታዎች ሊጎዳ ይችላል። እሱ ብቻ አይደለም፣ እድሜ እየገፋ ሲመጣ ይሄ የመከላከያ ወረዳ እየተዳከመ እና አንዱ እንግዲህ ይሄ በሽታ የሚያደርገው ሳምባም ውስጥ ይሆን የተለያየ ቦታ ሲገባ ሄዶ የሚያርፍበት እንደ ለምሳሌ መልህቁን የሚጥልበት ቦታ በእንግሊዝኛ ACE2 የሚባል እንደ ሪሴፕተርስ ወይም ማረፊያ የሚያርፍበት ቦታ እንደ አውሮፕላን ማረፊያ ብለው የማረፊያው ቦታ ስም ልክ ቦሌ እንደምንለው ACE2 ይባላል። እና አንጎል ውስጥ ይህንን ወንፊቱን ሰብሮ ገብቶ እዛ የደም ስሮች ዙሪያ ያሉ ፔሪሳይት ይባላሉ ስማቸው። እነዛ ደም ስሮች ዙሪያ ላይ ያሉት ሴሎች ወይንም የአካላችን ክፍሎች ይሄ ቫይረሱ የሚያርፍበት ማረፊያ ያላቸው እዛ ላይ ያርፋል ቫይረሱ። እዛ በኋላ እንግዲህ አንጎል ውስጥ ያለውን ስራ ያዛባል ማለት ነው። የአንጎል ስራ አንዱ ኤሌክትሪክ መፍጠር ነው። እንደው የአባዩ ግድብን ያክልም ባይሆን አንጎል ውስጥ ኤሌክትሪክ ይፈጠራል እና መልእክት የሚተላለፈው መረጃ የሚተላለፈው ለምሳሌ እጅህን አንስተህ ኳስ ለመወርወር ያንን ወደ እጅ የሚሄደውን መልእክት በዚህ በኤሌክትሪክ መልክ ነው የሚተላለፈው። ከኤሌክትሪክ መስመር ወደ ጡንቻው ይሄዳል ማለት ነው። እና ስለዚህ ይሄ ቫይረስ በዚህ ቦታ አርፎ ውስጥ ከገባ የኤሌክትሪክ መስመሩን ካበላሸ የሚጥል በሽታ ያመጣል ማለት ነው። ሌላው ደግሞ እነዚህ የደም ስሮች እየተዳከሙ ከመጡ ደግሞ ደም ወደ አንጎል ውስጥ ሊፈስ ይችላል። ይሄ እንግዲህ በእንግሊዝኛው ስትሮክ የምንለው ነው። እና ለምሳሌ ደም
እጅ የምንቆጣጠርበትን ወይም እግር የሚቆጣጠረውን የአንጎል ጠቅላይ መምሪያ ደም ከፈሰሰ ግለሰቡ እጁ ወይም እግሩን ማንቀሳቀስ ሊያስቸግረው ይችላል። ሌላ ደግሞ እንግዲህ አጠቃላይ የውጭውን ዓለም ተረድተን ሀሳባችንን አቀነባብረን ፕላናችንን አውጥተን ስራ ላይ የምናውልበት የአንጎል ክፍል ደግሞ ሲዛባ እንግዲህ ኢንሴፋሎፓቲ ወይም እንደ ቅዠት እና መደናበር ስሜት ሊፈጥር ይችላል ማለት ነው። ስለዚህ ይሄ ቫይረስ አንደኛ ድንበሩን ምሽጉን ጥሶ ይገባል። በደም እና በአንጎል መካከል ያለውን ጥስ ምሽግ ሰብሮ ይገባል። ከገባ በኋላ ደግሞ አውሮፕላን ማረፊያ አይነቱ ነገር አለችው፣ እዛ ሄዶ የሚያርፍበት ቦታ አለ። አንዴ ካረፈ በኋላ የደም ስሩም የአንጎልን ስራ ያዛበዋል ማለት ነው። ይህንን ነው በኮሎምቢያ፣ በሳንዲየጎ እና አሁን ያልካቸው በዓለም አቀፍ ደረጃ። አሉላ አንተ ጥሩ ተከታተላል፣ እውነት ለመናገር እንዲያውም ከኔ የተሻለ ተከታተለ።
የእርሶ እይታ በጣም ግልጽ አድርገውልናል ፕሮፌሰር ዮናስ። ምናልባት ተከታይ ጥያቄን ከማቅረቤ በፊት ፕሮፌሰር ዮናስ፣ እንዲህ ያለው ከዚህ ቀደም በሽታው ጭንቀት፣ ውጥረት በኑሮ ላይ በሚፈጠረው በጣም የተወሳሰበ ሁኔታ ከሚመጣው የአእምሮ ሁከት በተጨማሪ በቀጥታ ቫይረሱ ጭንቅላትን እንደ ሌሎች የሰውነት ክፍሎች ሁሉ የሚጎዳው ነገር ተከስቷል መባሉ እስከ ዛሬ ስለ ኮቪድ በምናውቀው ላይ አይነተኛ የሚባል ለውጥ ተደርጎ ሊታይ ይችል ይሆን?
ኮቪድ አዲስ በሽታ፣ ስለዚህ ብዙ ጊዜ እኛ አሁን በዚህ በኮሆርት ማለትም አንድን ነገር ተከታትለን ለብዙ አመት በረዥሙ ምን ችግር ሊያመጣ ይችላል የሚለውን እንግዲህ ጊዜ ይፈጃል ለማወቅ። አሁን ግን ለጊዜው አንዳንድ ነገሮች መረዳት የምንችለው እኔም ራሴ የማያቸው የተወሰኑ ህሙማን ላይ እንዳየሁት ሀሳባቸውን ለመሰብሰብ የሚቸገር የብሬን ፎግ እንደ በጣም ጎላቸው እንደ ጭፍግግ ይልባቸዋል እና ሀሳባቸውን በትክክል አስቦ ነገሮችን ለማድረግ ይቸገራሉ። ይህን አይነት ነገር አለ። ሌላው ግን የሚገርመው የአንጎል እያንዳንዱ ሰው ይሄ ሬዚሊየንስ የሚባለው እሱ ነገር በጣም የሚያስገርም ነገር ነው። ምክንያቱም አንዳንዱ ስንት ነገር አንጎሉ ላይ ደርሶም ያን ሁሉ ተቋቁሞ ደግሞ ኑሮውን መስራት ይችላል። እንግዲህ ብዙ እኛ የማናውቃቸው ነገሮች አሉ። አሁን አንዳንድ ህሙማን የማውቃቸው አሉ፣ ይሄ አውዲዮባ በሽታም አንጎል ውስጥ ይገባ ተመሳሳይ ነው አሁን በተባለው አይነት። እንዲያውም የደም ስሮች ቀይ የደም ሴሎች እርስ በራስ እየተጣበቁ ከዛ አንጎል ውስጥ ያለውን የደም ስር እየዘጉ በስትሮክ እና ሲዥር እንደሚጥል በሽታ በተለያየ መልክ በሽተኞች ነበሩ እግር ቤትም እያለሁ እና ግን እንደዛም ሆኖ ያንን ሁሉ ተቋቁሞ ሙሉ ለሙሉ ኑሯቸውን የሚገፉ እንዲያውም ከድሮ በተሻለ እንደው እነቱን ጨምሮ ይሄዳል መኪና እና ይሄ እንግዲህ እያንዳንዱ ሰው በሽታው አንድ ሰው አንድ በሽታ የያዘው ማለት የኑሮ ፈተና ሁሉ ሰውየው ላይ ይታያል ማለትም አይደለም። የሬዚሊየንስ ፋክተር የሚመክትበት ነገርም አለው ማለት ነው እና አንዳንድ ጊዜ ይሄ ስነ ልቦናዊ ነገሮች ለምሳሌ በጣም አላማ እና ጽናት ቫሊዩ ክላሪፊኬሽን ኮሚትድ አክሽን ለፕሮፌሰር ሄዝ ያጠኑት አላማ እና ጽናት ያላቸው ሰዎች ብዙ በሽታ ተቋቁመውም ሲንቀሳቀሱ አቃል። ስለዚህ በሽታው ብቻ ሳይሆን ሶስት አራት ነገሮች የምናያቸዋል፣ የግለሰቡ ስነ ልቦናዊ ውስጡ ያለው የሰውነቱ መከላከያ አንዱ ነው፣ ሌላው በሽታው ነው። ይህ ሁሉ የዚህ ሁሉ ድምር አሁን እንዲያውም ስፒሪቹዋል ሞዴል እነ ፕሮፌሰር ማርክ ዊሊያምስ ዩኒቨርሲቲ ኦፍ ኦክስፎርድ አዩት። በረዥሙ ሎንግ ተርም ፐርስፔክቲቭ ነገሮችን የዛሬ 10 ዓመት፣ የዛሬ 20 ዓመት፣ የዛሬ 30 ዓመት እንዲህ ነው ኑሮዬ፣ እንዲህ ነው ኑሯችን ብለው የሚያስቡ ሰዎች የሜዲካልም ፈተና ይሁን የሶሻል የመመከት ኃይል አላቸው የሚል የጥናት ውጤት አግኝተዋል እነ ፕሮፌሰር ማርክ ዊሊያምስ
ጃንሲ ገለሎች ሰዎች እንደያዩ እና ስለዚህ በሽታው ብቻ አይደለም ዘ ሆስት ፋክተር የግለሰቡ በሽታው የደረሰበትም ሰው ምን አይነት መከላከያ ኃይል አለው የሚለውም ወሳኝነት
አለው። ስለዚህ ይሄ ያሁኑ ግኝት አይነተኛ ነው ማለት እንችላለን።
በተለይ አንጎልን በመለከት ትልቅ ነገር ግን ሳምባን በመለከት እዛች ቲኤስ2 የምትባለው እቺ ማረፊያዋ ሳምባ ላይም ታውቋል። አሁን ደግሞ አንጎል ውስጥም ያው ኤስ2 መሆኑን ታውቋል ማለት ነው በዚህ ጥናት መሰረት።
ፕሮፌሰር ዮናስ እንግዲህ ቀደም ብለው በዚህ ህመም በቀጥታ የሚከሰቱትን ጨምሮ በተጓዳኝም የሚታዩ ከውጥረት ጋር ከመደበት ጋር ይሄ በሽታ በብዙ መንገድ የሰውነትን ጤናማ ሁኔታ ያዛባልና የሚያስከትላቸውን ነገሮች አንስተዋል። አንዳንዶች ከበሽታውም ከዳኑ በኋላ የቀደመው የበሽታው ስሜት ከጠፋ ተሽሏቸዋል ከተባሉም በኋላ ቫይረሱን በሰውነታቸው ውስጥ አይዘዋወርም የሚለው ስሜት ወይንም በምርመራ ከተረጋገጠም በኋላ ያልተለመዱ አይነት በአንድ ያልተወሰኑ የበሽታ አይነቶች ይታያሉ። አንዳንዶቹ ቅድም እርሶ የገለጿቸው ለአጭርና ለረጅም ጊዜ የሚቆዩ ተብለው ተከፍለዋል። ይሄ የአእምሮ ማገናዘብ የማሰላሰልን አቅም የሚያዳክም ቅድም እንደ ደመና ያጠላበታል ያሉት አይነት የሚመስለው ነገር ከችግሮቹ አንዱ አንዳንዴ መግለጽ የሚያስቸግር እንዲህ ነው የሚያደርገኝ ብሎ መግለጽ የሚያስቸግር ነገር ከወራት በኋላም ጭምር ይታያል የሚል ሁኔታ በጥናቶቹ በዘገባዎቹ እንመለከታለን። እና የቱን ያህል የተለመደ ነው? ምን ያህል ህሙማን ላይ የማግኘት እድል ይገጥማቸዋል? በኮቪድ ሳቢያ ለአእምሮ ህክምና እንዲረዱ ተብሎ ህሙማን ወደ እናንተስ የሚላኩበት ሁኔታ ምን ያህል እንደው የጎላ ነው?
ይሄ ነው አዲስ በሽታ ሲሆን ስንዴውን ከግርድፉ ለመለየት በቂ ጊዜ የለም። እና አሁን ለምሳሌ እኔ ወደ 70 የሚሆናቸው ሰውዬ ድሮ የማሪን ወታደር የነበሩ የአልዛሃይመር በሽታ ያላቸው እሳቸውም ሚስትየውም ኮቪድ ያዛቸው ሁለቱም ዳኑ። የገረመኝ አልዛሃይመር በሽታው እኔ ባባሳን ነገሩ እንደው በቃ ከድጡ ወደ ማጡ ይሆናል ብዬ ስገምት ንቅንቅ አላሉ። እንግዲህ ሌላ ደግሞ ወደ 50 ውስጥ የሚሆኑ ሰው ኮቪድ በሽታ ይዟቸው ከዛ ልክ አልዛሃይመር ይመስል የመርሳት የተለያየ ነገር ምልክቶች ይዘው ይመጡ አሉ። እና ይሄ ቅድም እንዳልኩ ዘ ሆስት ፋክተር የግለሰቡ ባዮ ሳይኮ ሶሻል ስፒሪቹዋል የግለሰቡ
ሁለንተናዊ ሁኔታ
ወሳኝ በአንድ አቅጣጫ ቫይረሱ ብቻውን ሳይሆን የግለሰቡም ሁለንተናዊ ሁኔታ፣ ሰውነቱ ውስጥ ያለው የመከላከያ ሁኔታ፣ የግለሰቡ ስነ ልቦናዊ ሁኔታ፣ መንፈሳዊ ሁኔታ፣ ይሄ ሁሉ ተደማምሮ ስለዚህ ገና ብዙ ይቀራል ብዬ ነው ገምተው። ገና መጀመሩ ነው፣ ጫወታው ገና መጀመሩ ነው። ቀስ እያለ እንግዲህ ራሱ ይሄዳል። እርግጥ አንዳንድ ጊዜ ደግሞ አዲስ በሽታ ሲሆን አንዳንድ ደግሞ ሳይንቲስቶች ነው ወዲያ ቶሎ የሚሉም ይኖራል። ስለዚህ የሚደረጉትን ጥናቶች በጥንቃቄ ነው የምናየው። ጥሩ ነው ቶሎ ማጥናትና አንዳንድ ነገሮች መፍትሄ ማግኘት በተለይ በመከላከያው ላይ ትልቅ ውጤት አምጥቷል። ግን አይ ቲንክ እንደምገምተው በተለይ እንደዚህ ከኮሆርት እንደዚህ እኛ አሁን የኔ ጥናት በረዥሙ ነገሮችን በመከታተል ለአስር አመት አይነት ጥናት ነው የማካሄደው። ከ2004 በፈረንጆች እንግዲህ ያለፉት 17 የምንከታተላቸው ሰዎች አሉ፣ ከ2000 ሰዎች በላይ እንደዚህ አይነት ጥናት ነው ብዙ ጊዜ ጥሩ መልስ ማግኘት የሚያስችለው። እና ያ ግን ወደፊት ጊዜ የሚወስነው ነው ለማለት ነው።
መልካም። ለሌላውም የኑሮ ሁኔታ ሊጠቅም የሚችል ሀሳብ ነው ያካፈሉን ፕሮፌሰር ዮናስ እንዳለ ገዳ። ኮቪድ ጨርሶ ባይጠፋ እንኳን አሳሳቢነቱ እስካልቀነሰና ምናልባትም አብሮ መኖር የሚቻልበት ሁኔታ እስኪፈጠር ድረስ እንዲሁም የአእምሮ ጤናን የሚያውቁ ርዕሰ ጉዳዮች ሲኖሩ መላልሰን እናገኘታለን። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።
ጆናስን ለጊዜያቸው እናመሰግናለን። አድማጮች ሙሉን ቃለ ምልልስ በድረገጻችንና በማህበራዊ ገጾቻችን እናኖራለን።
አድማጮች አሁን ወደ ምሽቱ የመጨረሻ ዝግጅት ነው የምናልፈው።
አሁን የአዲስ አበባው መስኮት ተከፈተ።
ንጉሴ ለምሽቱ በኢትዮጵያ ሀገረ መንግስት ታሪክ ዙሪያ ያተኮረ ዝግጅት ነው ይዞልን የቀረበው።
ግንባታ ጋር በተያያዘ ሰሞኑን በመገናኛ ብዙሃን እየተደረገ ያለው ውይይት ህገ መንግስትን የሚመለከት ነው። አዎ ኢትዮጵያ በዘመናዊ ህገ መንግስት መተዳደር ከጀመረች የፊታችን ጥቅምት 23 ቀን ማክሰኞ 90 አመት ሆነ። በእነዚህ በ90 አመታት ውስጥ በተለያዩ መንግስታት አሁን ያለውን ጨምሮ 3 ህገ መንግስቶች ስራ ላይ የዋሉ ሲሆን ይህ አሁን ያለው የኢህአዴግ ህገ መንግስት ደግሞ ዛሬም መገናኛ ብዙሃን እያነጋገረ ነው። ኢትዮጵያ የዛሬ 90 አመት ዘመናዊ ህገ መንግስት ከማግኘቷ በፊት ከ325 አመተ ምህረት ጀምሮ እስከ ጥቅምት 23 ቀን 1924 አመተ ምህረት ድረስ ለ1598 አመታት ስትተዳደር የቆየችው ፍትሐ ነገስት በተሰኘው ስጋዊና መንፈሳዊ ህግ ነበር። ይህ ህግ ምንም አይነት አድልዎ የማያደርግ ራሱ በራሱ ለራሱ በህግ የበላይነት የሚያምንና ህጉን በስርዓት የሚያስከብርና ስራ ላይ የሚያውል መሆኑን የአዲስ ኪዳንና የፍትሐ ነገስት መምህሩ መጋቤ ሐዲስ አባ ገብረ መድን ገብረ ዮሐንስ ይናገራሉ።
ማህበራዊ ኑሮ አገር ህዝብ የሚኖረው በህግ በስርዓት ነው። ከህግ ከስርዓት ከስነ ስርዓት ውጪ ሰው መኖር አይችልም። ይተላለቃል፣ የአውሬ ኑሮ ይሆናል። የአውሬ አካሄድ፣ አዎ የአውሬ አረማመድ ይሆናል። ስለዚህ ህግ ማሰሪያ ነው። ህግ ልቋም ነው። ህዝቡን የሚጠብቅ ነው እና አንድ ሰው ሲያጠፋ ሲቀጣ ሌላው ደግሞ ስራ የተደገና እሱ ደግሞ ይታረማል፣ ይስተካከላል። እና እግዚአብሔር አምላክ ፍጡሩ በህግ እንዲመራ ያደረገው እንዲድን እንዳይጠፋ ነው። ጠፍቶ እንዳይቀር እንደ እንስሳ እንደ ከብት ወድቆ እንዳይቀር ሰው ክቡር ፍጡር ስለሆነ ነው ህግ የተሰራለ።
መጋቤ ሐዲስ አባ ገብረ መድን በህግና በህገ መንግስት ቀልድ የለም ባይ ናቸው።
ህግ ህግ ነው። አለም ከተፈጠረ ተሀጅሞ የሰው ልጅ ያለ ህግ መኖር አይችልም። ልጓም የሌለው ፈረስ የጥላር ከደንደስ ይባላል። ህግ የሌለው ሰውም እንደዚህ ነው። መረን ሆነ አዎ ዳንድ የወንበር የሆነ ይጠላል። ራሱን አጥፍቶ ሀገር ያጠፋል። እና ለሰው መክሻው ልጓሙ ህግ ነው። ያለ ህግና ያለ ስርዓት ማህበራዊ ኑሮ መኖር አይቻልም። ህዝባዊ ኑሮ መኖር፣ ህዝባዊ ቦታ ሊቃና ሊከናወን፣ እድገት፣ ልማት፣ አንድነት፣ ህብረት የሚጠናከረው በህግ ነው፣ በደንብ ነው፣ በህግ በስርዓት ተከትሎ ነው፣ ወይም ደግሞ በደንብና በህግ በስርዓት ሲመራ ነው።
ትዝታና ሉላ በዚሁ እንግዲህ የዛሬ ዝግጅቴን ላብቃ። የዛሬ 15 ቀን እንገናኝ።
ንጉሴን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጻፍና መደወል ትሳተፉ ዘንድ እየጋበዝን
የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com
የስልክ ቁጥራችን ደግሞ 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
ወደ ስርጭታችን ማገባደጃ ማምራታችን ነው።
አሁን የቀረን
ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 25 እና 30 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማው የአንድ ሰዓት ዝግጅቱ እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች
ትዝታ በላቸውና
አሉላ ከበደ በዚህ ተሰናበትን።
ሰላም፣ ደህና እደሩ።